ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ መስከረም 20 2015 ዓ.ም ዝግጅታችን ጀመረ። በሰሜን ኢትዮጵያ ያለው ወቅታዊ የሰብአዊ ሁኔታ እንዳሳሰበው የተባበሩት መንግስታት ድርጅት አስታወቀ። ላለፉት 30 ዓመታት በሶማሊያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ እንዲነሳ ኢትዮጵያ ከሶማሌ ጋር በመሆን ጥሪ አቀርባለች። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ አናዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁነን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የአልሸባብ ታጣቂዎች በድርቅ በተጠቃው ደቡብ ሶማሊያ ውስጥ ዛሬ አርብ ባደረሱት ጥቃት የውሃ ጉድጓድ ሲቆፍሩ የነበሩ 12 ሰዎችን መግደላቸውን የአካባቢው ባለስልጣናት አስታወቁ። ታጣቂዎቹ ጥቃቱን የፈጸሙት በደቡብ ሶማሊያ ጌዶ ክልል በመትገኘው ጋሪ ላይ ከተማ የመስክ ስራ ላይ በነበሩ ሰራተኞች ቡድን ላይ መሆኑን ሮይተርስ ዘግቧል። አጥቂዎቹ የሟቾቹን አስክሬንና የውሃ ጉድጓድ መቆፈሪያ መሳሪያዎቻቸውን ማቃጠላቸውንም ስፍራውን የተመለከቱና አስክሬኖቹን መቁጠራቸውን የገለጹት መሐመድ አብዲ የተባሉ የአካባቢው ነዋሪ መናገራቸውን ሮይተርስ ዘግቧል። የጋሪሌ ከተማ ከንቲባ መሐሙድ አብዴል ዋርሰሜ የሟቾቹን ቁጥር ያረጋገጡ ሲሆን የጸጥታ ኃይሎችም 6 የአልሸባብ ተዋጊዎችን መግደላቸውን ተናግረዋል። አካባቢው በምስራቅ አፍሪካ ለ40 ዓመታት ታይቶ በማይታወቅ ከባድ ድርቅ የተመታ ሲሆን የተባበሩት መንግስታት የረሃብ ቸነፈር የሚከሰትበት አካባቢ መሆኑን ከገለጻቸው ስፍራዎች ግንባር ቀደሙ መሆኑም ተዘግቧል። የሶማሊያ የደህንነት ኃይሎች በቅርብ ሳምንታት ከአካባቢው የመከላከያ ቡድኖች ጋር በመሆን ከአልሸባብ ጋር በሚያደርጉት ውጊያ ድልን እየተቀዳጁ መሆኑን ቢናገሩም አልሸባብ ግን የሚያደርሰውን ገዳይ ጥቃት የቀጠለበት መሆኑ ተጠቅሷል። በአካባቢው የሸሪያን ወይም ጥብቅ የእስልምና ሕግን ተግባራዊ ማድረግ በሚፈልገው እንዲሁም ከአልቃይዳ ጋር ግንኙነት ባለው አልሸባብና በማዕከላዊ መንግስት ከ1998 ጀምሮ በሺዎች የሚቆጠሩ ሰዎች መገደላቸውን ሮይተርስ ጠቅሷል። ቡርኪና ፋሶ ውስጥ ዛሬ አርብ ከዋናው ወታደራዊ ካምፕና በዋናው ከተማይቱ ከሚገኙ መኖሪያ ቤቶች አካባቢ ከባድ የተኩስ ድምጽና ከፕሬዝደንቱ መቀመጫ ቤተ መንግስትም ትልቅ የፍንዳታ ድምጽ መሰማቱን ሮይተርስ ዘግቧል። ወታደሮቹ ወደ ፕሬዝደንቱ ቤተ መንግስት የሚያመሩትን መንገዶች ላይ ቦታ ቦታቸውን ይዘው የሚታዩ ሲሆን ወደ አስተዳደር ህንጻዎች የሚያመሩ መንገዶችም መዘጋታቸው ተነግሯል። የአገሪቱ ብሔራዊ የቴሌቪዥን አገልግሎት የተቋረጠ ሲሆን የመንግስት ቃል አቀባይን አግኝቶ ለማነጋገር አለመቻሉን ሮይተርስ አስታውቋል። ቃሴው ወታደራዊ መፈንቅለ መንግስት ስለመሆኑ ግልጽ ባይሆንም ባለፉት 2 ዓመታት በምዕራብና ማዕከላዊ አፍሪካ የስልጣን ንጥቂያ ሽኩቻዎች ወቅት ከታዩ ሁኔታዎች ጋር ተመሳሳይ ምልክት ያላቸው መሆኑን ዘገባው አመልክቷል። 3 ከፍተኛ የናይጄሪያ ፕሬዝዳንታዊ እጩዎች እንደ አውሮፓ አቆጣጠር በሚቀጥለው 2023 በሚካሄደው የምርጫ ዘመቻ ወቅት ውጥረቱን ለማርገብ የሰላም ስምምነት ተፈራረሙ። ገዢው ፓርቲ ግን በስምምነቱ አለመካፈሉን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። በአፍሪካ ከፍተኛ የህዝብ ብዛት ባላት ናይጄሪያ ከዚህ ቀደም የተደረጉ ፕሬዝዳንታዊ ምርጫዎች በአመጽ፣ በማጭበርበር፣ በፍርድ ቤት ሙግትና የብሔር ግጭትን የተቀሰቀሰባቸው እንደነበሩ በዘገባው ተገልጿል። በችግር ላይ የሚገኘውን የናይጄሪያ ኢኮኖሚ ኢኮኖሚና አለመረጋጋትን ተተው ከሁለት ዙር የስልጣን ዘመን በኋላ የሚሰናበቱትን ፕሬዝዳንት መሐመድ ቡሃሪን ለመተካት አራት እጩዎች በግንባር ቀደም ተፎካካሪነት ብቅ ማለታቸውንም ዘገባው ጠቅሷል። ስምምነቱን ያቀናጁት እጩ ተፎካካሪዎች ግጭት ከመቀሰቀሱ ድርጊቶች ተቆጥበው በጉዳዮች ላይ ብቻ እንዲያተኩሩ ባሳሰቡ በብሔራዊ የሰላም ኮሚቴና በግል የበጎ ፈቃድ በተነሳሱ የሃይማኖት የባህልና የአስተያየት መሪዎች መሆኑን ተጠቅሷል። የኬንያ ባለስልጣናት በስተምዕራብ ከዩጋንዳ ጋር በድንበር በሚዋሰኑበት የአገሪቱ ምዕራብ ክፍል መገኘቱ የተጠረጠረውን የኢቦላ ቫይረስ እያጣሩ ሲሆን በዩጋንዳ 35 ሰዎች በዚህ ቫይረስ መያዛቸውና 7 ሰዎች መሞታቸው ተዘግበዋል። መሐመድ የሱፍ ያደረሰንን ዘገባ ስመኝሽ ቆየ ታቀርባለች።
በምዕራብ ኬንያ በሚገኝ ቅድስት ማርያም ሆስፒታል ውስጥ አንድ የኢቦላ ቫይረስ እንዳለበት የተጠረጠረ ግለሰብ ሕክምና እየተደረገለት እንደሆነ መገለጹን ተከትሎ ኬንያ በከፍተኛ ጥንቃቄ ላይ ትገኛለች። የቅድስት ማርያም ሆስፒታል አስተዳዳሪ ሂዳ አፖዋኦ ለጋዜጠኞች እንደገለጹት ቫይረሱ እንደተገኘበት የተጠረጠረው ግለሰብ በቅርቡ ወደ ዩጋንዳ በተጓዘበት ወቅት ላጋጠመው አነስተኛ መቆረጥ ሕክምና ለማግኘት ወደ አንድ የጤና ተቋም አምርቶ ነበር። ግለሰቡ በአሁን ወቅት ሙሚያስ በተሰኘ ካካሜጋ ግዛት በሚገኝ ቅድስት ማርያም ሆስፒታል ውስጥ ተለይቶ የምርመራ ውጤቱ እስኪመጣ እየጠበቀ ይገኛል። ከኬንያ ጋር ጎረቤት በሆነችው ዩጋንዳ 35 ሰዎች በኢቦላ ቫይረስ መያዛቸውን ያረጋገጠች ሲሆን የመጀመሪያው በቫይረሱ የተያዘው ሰው ባለፈው ሳምንት ከተገኘ ወዲህ 7 ሰዎች ህይወታቸው አልፏል። ያሁኑ የኢቦላ ቫይረስ ወረርሽኝ የሱዳን ኢቦላ ተብሎ የሚጠራው ዝርያ ሲሆን በመካከለኛው ዩጋንዳ ሙቤንዴ ተብሎ በሚጠራው አካባቢ እንደተነሳ ይገመታል። ወረርሽኙን ተከትሎ ኬንያ ባለፈው ሳምንት ከዩጋንዳ የሚመጡ ተጓዦችን መመርመርን ጨምሮ ሌሎች የጤና መመሪያዎች ያወጣች ቢሆንም ቫይረሱን ለመቆጣጠር ድንበር የመዝጋቱን ሐሳብ ግን የምስራቅ አፍሪካ የጤና ባለሙያዎች ተቃውመውታል።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሊቢያ ባህር ዳርቻ በሚነሱና ሰዎችን በህገወጥ መንገድ በማስተላለፍ በሚጠረጠሩ መርከቦች ላይ የሚደረገው ምርመራ ለተጨማሪ አንድ አመት እንዲራዘም በአንድ ድምጽ ወስኗል። ምክር ቤቱ ትናንት ሐሙስ ያስተላለፈው የውሳኔ ሐሳብ በሜዲትራኒያን ባህር ላይ የሚካሄደውን የህገወጥ የሰዎች ዝውውር ለማስቆም የሚደረገው ጥረት በተጠናከረ መንገድ መቀጠሉን ያሳያል ተብሏል። ከአሶሴትድ ፕሬስ ያገኘነውን ዘገባ እንግዱ ወልዴ ያቀርባዋል።
የተመድ ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ በቅርብ በወጣ ሪፖርት ላይ እንዳስቀመጡት የሜዲትራኒያን ባህር ወደ አውሮፓ ለመሻገር ለሚሞክሩ ፍልሰተኞችና ስደተኞች አደገኛ የሞት መንገድ ከሆኑት መሻገሪያዎች አንዱ ነው ብለዋል። ከሊቢያ የሚነሱ ፍልሰተኞችን እንደገና የማስፈር ጉዳይ ይበልጥ እንዲጠናከርም አሳስበዋል። የጸጥታው ምክር ቤት ትናንት ባደረገው ስብሰባ ከሊቢያ ባህር ዳርቻ በሚነሱና ሰዎችን በህገ ወጥ መንገድ በማስተላለፍ በሚጠረጠሩ መርከቦች ላይ የሚደረገው ምርመራ ለተጨማሪ አንድ ዓመት እንዲራዘም በአንድ ድምፅ ወስኗል። ውሳኔው ወደ ሊቢያ በሊቢያ በኩልና ከሊቢያ የባህር ዳርቻዎቿ የሚደረጉ ማናቸውንም አይነት ህገ ወጥ የሰው ዝውውርን አውግዟል። ሊቢያን ለማረጋጋት የሚደረገውን ጥረት የሚጎዳና በመቶ ሺህ የሚቆጠሩ ሰዎች ህይወትንም አደጋ ላይ የሚጥል ነው ተብሏል። በሊቢያ የረጅም ዘመን መሪ የነበሩት ሙአመር ጋዳፊ ከ11 ዓመታት በፊት በአመጽ ከስልጣን ተወግደው ከተገደሉ በኋላ ሀገሪቱ ወደ ለየለት ትርምስ ስትገባ ጦርነትንና ድህነትን ለማምለጥ ከአፍሪካና ከአውሮፓ ለሚነሱ ፍልሰተኞች መተላለፊያ ሆናለች። አብዛኞቹ ፍልሰተኞች አደገኛውን ጉዞ የሚያደርጉት እንደ ነገሩ በተሰራ የጎማ ጀልባ ላይ ነው። በአስር ሺህ የሚቆጠሩ ፍልሰተኞች የሜዲትራኒያን ባህርን ለማቋረጥ እየሞከሩ ባለበት ወቅት የአውሮፓ ህብረት የሶፊያ ዘመቻ ብሎ የሰየመውን በባህር ላይ ህይወት የማዳን ተልዕኮ በእንደ አውሮፓውያን አቆጣጠር 2015 ቢጀምርም የጦር መርከቡ ጭራሽ ተጨማሪ ስደተኞችን ወደ አውሮፓ እየሳበ ነው በሚል ጣሊያን ተልዕኮውን አግዳለች። ትናንት በተሰራጨው የተመድ ዋና ጸሐፊ ሪፖርት መሰረት እስካለፈው ነሐሴ ወር ድረስ 1751 ስደተኞችና ፍልሰተኞች በሜዲትራኒያን ባህር ላይ ህይወታቸውን አጥተዋል ወይም የደረሱበት አልታወቀም ሲሉ የተመድ የስደተኞች ጉዳይ ቢሮና ዓለም አቀፍ የፍልሰተኞች ጉዳይ ድርጅት ግምታቸውን እንዳስቀመጡ ተመልክቷል። ሆኖም ቁጥሩ ካለፈው ዓመት ጋር ሲነጻጸር በ2192 ቀንሷል። የአውሮፓ ህብረት በበኩሉ 52537 ስደተኞችና ፍልሰተኞችን ከሊቢያ ባህር ዳርቻዎች አካባቢ ለማዳን መቻሉን አስታውቋል። ከ12000 በላይ የሚሆኑትን ደግሞ ካዳነ በኋላ መልሶ ወደ ሊቢያ ልኳል። ጉተሬዝ እንዳሉት ፍልሰተኞችን ደብቆ በህገወጥ መንገድ ማስተላለፍ ዓለም አቀፍ ሰብአዊ ህግጋትን የሚተላለፍ ተግባር ነው። በጅምላ ሰዎችን ከአንድ አገር ማስወጣትም በዓለም አቀፍ ህግ የተከለከለ በመሆኑ መቆም አለበት። ወንኖ ጻፊው በተጨማሪም ወደ ሊቢያ በህገወጥ መንገድ የሚያመሩ መስመሮች ላይ ያሉ ሀገራት ከችግሩ የተረፉ ሰዎችን እንዲንከባከቡና ድርጊቱንም ህገወጥ አድርገው እንዲቆኑ መክረዋል። 27ቱም የአውሮፓ አባል ሀገራት የሚስማሙበትና በጋራ ኃላፊነትን የሚወስዱበት ፍልሰተኞችንና ስደተኞችን ለመቀበል ያለመ የትብብር ስምምነት እንዲደረግ ወንኖ ጻፊው ጉተሬዝ በድጋሚ ጥሪ አድርገዋል። ከአደጋ ነጻ የሆነና ለህጋዊና መደበኛ ፍልሰተኞች የሚውል ለሰው ህይወት ክብር የሚሰጥ መተላለፊያ እንዲስፋፋና የህገወጥ ፍልሰተኞችን በተመለከተ ደግሞ የችግሩን ምንጭ ለማስወገድ ሁሉን አቀፍ መፍትሄ መሻት አስፈላጊ መሆኑን ወንኖ ጻፊው አስመረውበታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ጠቅላይ ፍርድ ቤት የመጀመሪያዋ ጥቁር ሴት ዳኛ ሆነው ባለፈው ሚያዝያ የተሾሙት ከታንጂ ብራውን ጃክሰን ዛሬ በችሎቱ ያቀባበል ስነ ስርዓት ይደረግላቸዋል። ከሶስት ቀናት በኋላ ስራቸውን ለሚጀምሩት ለአዲስቷ ዳኛ በሚካሄደው የክብርና የመልካም ምኞት መግለጫ ስነ ስርዓት ላይ ፕሬዝደንት ባይደንና ምክትል ፕሬዝደንት ካማላ ሃሪስ ከነባለቤቶቻቸው እንደሚገኙ ይጠበቃል። በጠቅላይ ፍርድ ቤቱ አዲስ የሚሰየሙ ዳኞችን በ1800ዎቹ መጀመሪያ ለ34 ዓመታት የጠቅላይ ፍርድ ቤቱ ዋና ዳኛ ሆነው ባገለገሉት ጆን ማርሻል መንበር ላይ በማስቀመጥ የሚካሄደው አጭር ያቀባበል ስነ ስርዓት ከ1965 የጀመረ መሆኑን ተመልክቷል። በዚህም ስርዓት መሰረት ለመጀመሪያ ጊዜ በችሎቱ የሚታዩት የ52ቱ ዓመት ጃክሰንም ዛሬ በመንበሩ ላይ እንደሚሰየሙ ተገልጿል። በጠቅላይ ፍርድ ቤቱ ታሪክ የመጀመሪያይቱ ጥቁር ሴት ዳኛ የሆኑት ከታንጂ ብራውን ጃክሰን ባሪያ አሳዳሪ በነበሩት ዳኛ ጆን ማርሻል ወንበር ላይ መቀመጥ የተለየ ስሜት ሊያሳድርባቸው እንደሚችል ተመልክቷል። ጃክሰን በፍርድ ቤቱ ታሪክ ከዳኛ ክላረንስ ቶማስ እና በህይወት ከሌሉት ተርጉድ ማርሻል ቀጥሎ ሶስተኛዋ ጥቁር ዳኛ መሆናቸው ነው። ጃክሰን በጡረታ የተገለሉትን ስቴቨን ብራየርን እንዲተኩ በፕሬዝደንት ባይደን መመረጣቸው ይታወሳል። አፍጋኒስታን ካቡል በሚገኝ አንድ ትምህርት ቤት በርካታ ተማሪዎች በተሞላ ክፍል ውስጥ ዛሬ ጧት በደረሰ ከባድ ያጥፍቶ ጠፊ ቦምብ ፍንዳታ 19 ተማሪዎች ሲገደሉ ሌሎች 27 መቁሰላቸው ተገለጸ። የዓይን እማኞችና የፖሊስ ባለስልጣናት አደጋው የደረሰው የሃዝራ ሺዓ እምነት ተከታይ ነዋሪዎች በሚበዙበት በምዕራብ ዳሽ ባርቺ በተባለው አካባቢ በሚገኝ ካጅ የትምህርት ማዕከል ውስጥ መሆኑ ተገልጿል። አደጋው በደረሰበት ወቅት በታሊባን መመሪያ መሰረት በመጋረጃ በተለየ ክፍል ውስጥ የነበሩ 400 የሚሆኑ ወንዶችና ልጃገረዶች የዩኒቨርሲቲ መግቢያ ፈተና ልምምድ እየወሰዱ እንደነበር ከአደጋው የተረፉት ተማሪዎች ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ስማቸው እንዳይገለጽ የፈለጉ አንድ የካጅ ትምህርት ማዕከል ለቪኦኤ እንደተናገሩት ግን በአደጋው የሞቱት 25 ተማሪዎች ሲሆኑ 35 የሚሆኑት ደግሞ መቁሰላቸውን ተናግረዋል። ለጥቃቱ እስካሁን ኃላፊነት የወሰደ የለም። የደቡብ ኮሪያ፣ የዩናይትድ ስቴትስ እና የጃፓን የጦር መርከቦች ከአምስት ዓመት በኋላ የመጀመሪያቸው የሆነውን የጋራ ጸረ ባህር ሰርጓጅ ልምምድ ማድረጋቸው ተነገረ። ሶስቱ አገሮች ልምምዱን ያደረጉት ደቡብ ኮሪያና የዩናይትድ ስቴትስ በጋራ ልምምድ ማድረጋቸውን ተከትሎ በዚህ ሳምንት የሚሳይል ሙከራዎችን እንደገና ለቀጠለችው ለሰሜን ኮሪያ ምላሽ ለመስጠት መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። ሩሲያ 4 የዩክሬን ግዛቶችን ወደ ራሷ የቀላቀለችበትን ስነ ስርዓት ለማክበር በተዘጋጀችበት ዕለት በዛፖርዣና ማይኮሊቭ የሚገኙ ከተሞች አቅራቢያ የተፈናቃይ ቤተሰቦችን ጭነው በአጀብ ይጓዙ በነበሩ የሰብአዊ አገልግሎት ሰጪ ተሽከርካሪዎች ላይ የሩሲያ መድፎች ድብደባ ማካሄዳቸው ተነገረ። በዛፖርዣ ድብደባ ቢያንስ 23 ሰዎች ሲሞቱ 28 የሚሆኑት ደግሞ መቁሰላቸውን እንዲሁም በማይኮሊቭ 3 ሰዎች ተገለው 12 መቁሰላቸው ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ መስከረም 20 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይር ዘገባችን እንለፍ። የሰብአዊ እርዳታ ወደ ትግራይ ክልል የሚገባበት መንገድ እንደተዘጋ ቀጥሏል ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪክ የግጭቶች መባባስ ሲቪሎችን ለተጨማሪ አስከፊ ችግር እንደሚዳርግም ገልጸዋል። የበንዲህ እንዳለ የከሰሜን ኢትዮጵያው ጦርነት ጋር በተያያዘ በሁለቱ ተፋላሚ ወገኖች መካከል ያለው መወነጃጀል አሁንም ቀጥሏል። የኢትዮጵያና የኤርትራ ኃይሎች ሰላማዊ ሰዎች በሚኖርባቸው አካባቢዎች በአየርና በከባድ መሳሪያ ድብደባ እየፈጸሙ ነው። ይቅርታ፣ ባለው ድብደባ በርካታ ሰላማዊ ዜጎች እየገደሉ ነው ሲል ህወሓት ከሷል። በትግራይ ክልል መንግስት የውጭ ጉዳይ ቢሮ የተባለ አካል ባወጣው መግለጫ የኤርትራ አየር ኃይል በአዲ ዳሮ ጥቃት በመፈጸም በርካታ ሰላማዊ ዜጎችን ገድሏል ብሏል። የአየር ድብደባው የተፈጸመው በኢትዮጵያ አየር ኃይል መሆኑን የገለጸው የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ በበኩሉ ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ስፍራ ኢላማ ያደረገ እርምጃ ወስዷል ብሏል። የመከላከያ ሰራዊት በሚወስዳቸው እርምጃዎች በሲቪሎች ላይ ጉዳት እንዳደረሰም የቀረበለትን ውንጀላ ውድቅ አድርጓል። ኬኔዲ አባተ ተጨማሪ አለው።
በሰሜን ኢትዮጵያ ያለው ወቅታዊ የሰብአዊ ሁኔታ እንደሚያሳስበው የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ከትናንት በስቲያ ለጋዜጠኞች መግለጫ ሲሰጡ በኢትዮጵያ አንዳንድ ክፍሎች በተለይም በሰሜን ኢትዮጵያ አሁን ያለው የሰብአዊነት ሁኔታ አሳሳቢ ነው ብለዋል። የሰብአዊ እርዳታ ወደ ትግራይ ክልል የሚገባበት መንገድ እንደተዘጋ ቀጥሏል ያሉት የመንግስታቱ ድርጅት ቃል አቀባይ የግጭቶች መባባስ ሲቪሎችን ለተጨማሪ ችግር ይዳርጋል ብለው እንደሚያምኑም ተናግረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በበኩሉ ዳግም ያገረሸው የሰሜን ኢትዮጵያ ጦርነት እየተካሄደ ቢሆንም በአፋር፣ በአማራና በትግራይ ክልሎች ያሉትን የሰብአዊ እርዳታ ክምችቶች ተደራሽ ለሆኑ አካባቢዎች ማከፋፈልን ቀጥያለው ብሏል። ይህ በእንዲህ እንዳለ ከጦርነቱ ጋር በተያያዘ በሁለቱ ተፋላሚ ወገኖች መካከል ያለው መወነጃጀል ቀጥሏል። የኢትዮጵያና የኤርትራ ኃይሎች ሰላማዊ ሰዎች በሚበዙ ባቸው አካባቢዎች በአየርና በከባድ መሳሪያ እየፈጸሙ ነው ባለው ድብደባ በርካታ ሰላማዊ ዜጎች እየተገደሉ ነው ሲል ህወሓት ከሷል። የትግራይ ክልል መንግስት የውጭ ጉዳይ ቢሮ የተባለ አካል ትናንት መስከረም 19 ባወጣው መግለጫ የኤርትራ አየር ኃይል መስከረም 17 2015 ዓ.ም ምረት በሰሜን ምዕራብ ትግራይ በመትገኘው አዲ ዳሮ በሰላማዊ ሰዎች መኖሪያ አካባቢ ጥቃት በመፈጸም በርካታ ሰላማዊ ሰዎችን ገድሏል ሲል አመልክቷል። በተመሳሳይ የኤርትራ ጦር በአዲግራትና ሽራሮ በተለያዩ ቀናት ፈጽሟል ባለው የከባድ መሳሪያ ድብደባ ሰላማዊ ሰዎች ተገድለዋል ያለው መግለጫው መስከረም 17 2015 ዓ.ም ምረት የኢትዮጵያ መንግስት ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በማለትም ከሷል። ይሁን እንጂ በተከታታይ ተፈጽመዋል ባላቸው የአየርና የከባድ መሳሪያ ድብደባዎች ስለሞቱ ሰዎች ቁጥርና ስለደረሰው አጠቃላይ ጉዳት መግለጫው በግልጽ አላመለከተም። ምንም እንኳን የህወሓት መግለጫ በአዲዳሮ መስከረም 17 2015 ዓ.ም ምረት ተፈጽሟል ያለው የአየር ድብደባ በኤርትራ ኃይል መፈጸሙን ቢገልጽም የአየር ድብደባው የተፈጸመው በኢትዮጵያ አየር ኃይል እንደሆነ የኢትዮጵያ ወቅታዊ መረጃ ማጣሪያ አስታውቋል። የወቅታዊ ሁኔታ መረጃ ማጣሪያው በተለያዩ ድረገጾቹ በሰጠው ማብራሪያ ከሰሞኑ በትግራይ ክልል አዲዳሮ የኢትዮጵያ አየር ኃይል በተመረጡ ኢላማዎች ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሏል። መንግስት የህወሓትን ወታደራዊ አቅሞች በተመረጠ ሁኔታና በከፍተኛ ጥንቃቄ ኢላማ በማድረግ የመከላከል ተልእኮውን እየፈጸመ ነው ያለው ማብራሪያው የመከላከያ ሰራዊት በሚወስዳቸው እርምጃዎች በሲቪሎች ላይ ጉዳት እንዳላደረሰ ማመልክቷል። አየር ኃይል ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል ከዚህ ቀደም በህወሓት የቀረቡ ወንጀላዎችንም መንግስት ማጣጣሉ ይታወቃል። የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ ዛሬ በሰጠው ማብራሪያ ወታደራዊ አቅሙንና አመራሮቹን በእምነት ቦታዎች በጤና ተቋማት በትምህርት ቤቶችና በሌሎች ማህበራዊ አገልግሎት መስጫ ቦታዎችና ሲቪሎች በሚኖሩባቸው ቦታዎች እየደበቀ ይገኛል ሲል ህወሓትን ወንጅሏል። በተጨማሪም የተመድና የሌሎች ሰብአዊ እርዳታ ተቋማትን ንብረቶች ለማጓጓዣነትና ለመሳሪያ ማከማቻነት እየተጠቀመባቸው ይገኛል ሲልም ከሷል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ከጥቂት ቀናት በፊት በትዊተራቸው ባሰፈሩት ጽሑፍ ባለም ምግብ ፕሮግራም የጭነት መኪና ላይ ተፈጽሟል ባሉት ጥቃት አሽከርካሪውን ጨምሮ ሌሎች ሰዎች ተጎድተዋል ማለታቸውን ተከትሎ የኢትዮጵያ መንግስት ባወጣው መግለጫ የርዳታ ድርጅቶች መንግስት የመከላከል እርምጃ ከመውሰድባቸው አካባቢዎች ከመንቀሳቀስ እንዲቆጠቡ ሲል ማስጠንቀቁ ይታወሳል። ህወሓት የሰብአዊ እርዳታ ተሽከርካሪዎችን ለጦርነት መጠቀሙን ቀጥሎበታል ሲልም የከሰሰው መንግስት የርዳታ ድርጅቶች ለረዴት ስራ የሚጠቀሙባቸው ተሽከርካሪዎች በህወሓት ጥቅም ላይ አለመዋላቸውን እንዲያረጋግጡ በማለት ማስገንዘቡም የሚታወስ ነው። ህወሓት በበኩሉ የርዳታ ድርጅቶችን ተሽከርካሪዎችና ሌሎች አቅርቦቶች ይጠቀማል በሚል በመንግስት የሚቀርቡበትን ክሶች በተደጋጋሚ አስተባብሏል። ህወሓት በትናንቱ መግለጫው በኤርትራ ላይ ያቀረበውን ክስ በተመለከተ ግን ከኤርትራ መንግስት በኩል እየተሰጠ ምላሽ የለም። የትግራይ ክልል መንግስት የውጭ ጉዳይ ቢሮ በተባለው አካል በኩል ባወጣው በትናንቱ መግለጫው ህወሓት በኢትዮጵያና በኤርትራ ላይ ካቀረበው ክስ በተጨማሪ በክልሉ የሚፈጸሙ ጥቃቶችን በቸልታ ተመልክቷል ያለውን ዓለም አቀፉን ማህበረሰብም ተችቷል። ሁሉም አካላት ግጭቶችን ያስቆሙ በሚል የሚቀርቡ ጥሪዎችን አደገኛ ሲል በመግለጫው ያመለከተው ህወሓት ለሰላም ዝግጁ አይደለም ያለው የኢትዮጵያ መንግስት ወደ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጫና ያድርግ ሲል ጠይቋል። የኢትዮጵያ መንግስትም ከዚህ ቀደም ባወጣው መግለጫ ሁሉም አካላት ግጭት ያቆሙ በሚል ለወራሪና ተወራሪ ተመሳሳይ ጥሪ አቅርቧል በማለት ዓለም አቀፉን ማህበረሰብ በተደጋጋሚ መውቀሱ ይታወሳል። የኢትዮጵያ መንግስት የሰላም አማራጮችን ለመከተል ዝግጁ አይደለም ባለው በህወሓት ላይ ዓለም አቀፉ ማህበረሰብ ጫና እንዲፈጠር ሲል መጠየቁም የሚታወስ ነው። ያም ሆነ ይህ ጦርነቱ እንዲቆምና የሰላም ንግግሮች እንዲጀመሩ በተለያዩ አካላት ተደጋጋሚ ጥሪዎች ቢቀርቡም ናሲ 18 2014 ዓ.ም ዳግም ያገረሸው የሰሜን ኢትዮጵያው ጦርነት በሁለቱ አካላት መካሰስ ውስጥ በርካታ ቀውሶችን እያስከተለ ተባብሶ እንደቀጠለ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ላለፉት 30 ዓመታት በሶማሊያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ እንዲነሳ ኢትዮጵያ ከሶማሊያ ጋር በመሆን ጥሪ አቀረበች። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በኢትዮጵያ ያደረጉትን የሁለት ቀን ይፋዊ ጉብኝት ማጠቃለያ ላይ የሁለቱ ሀገራት መሪዎች በሰጡት የጋራ መግለጫ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀቡን እንዲያነሳ በሶማሊያ መንግስት የቀረበውን ጥሪ እንዲቀበል ጥሪ ማቅረባቸው ተገልጿል። ለቀጠናው ሰላምና መረጋጋት የሚያደርጉትን የጋራ ጥረት ሊያደናቅፉ የሚችሉ ያሏቸውን ያልተገቡ የውጭ ጣልቃ ገብ ተጽዕኖችን መቀነስ እንደሚገባና ሽብርተኝነትን በተሳካ ሁኔታ መዋጋት እንደሚገባ አጽንኦት ሰጥተው መናገራቸውንም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የሶማሊያው ፕሬዝዳንት የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ሀገራቸው ተመልሰዋል። የዚህንም ዜና ዝርዝር ኬኔዲ አባተ ያቀርባል።
የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከመስከረም 18 ጀምሮ በኢትዮጵያ ያደረጉትን የሁለት ቀናት ይፋዊ የስራ ጉብኝት መጠናቀቅ ተከትሎ የሁለቱ ሀገራት መሪዎች የጋራ የአቋም መግለጫ ማውጣታቸውን በመግለጽ መግለጫውን ይፋ ያደረገው የጠቅላይ ሚኒስትር ጽህፈት ቤት ነው። መሪዎቹ ቅድሚያ የሚሰጣቸው ባሏቸው የጋራ ጉዳዮች ላይ በትብብር ለመስራት ተስማምተዋል ሲልም የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ያጋራው የአቋም መግለጫ አመልክቷል። በተለይ በቀጠናው ሽብርተኝነትንና አክራሪነትን ጦርነትን በጋራ መዋጋት በሚቻልበት ሁኔታ ላይና በሁለትዮሽ የኢኮኖሚ ትብብር ላይ በትኩረት የተወያዩት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሐሰን ሼህ መሐሙድ በአስር ነጥቦች ላይ ከስምምነት መድረሳቸውን የጽህፈት ቤቱ መረጃ ያመለክታል። ስምምነት ከተደረሰባቸው ጉዳዮች መካከል ላለፉት 30 አመታት በሶማሊያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ እንዲነሳ የሚጠይቅ ይገኝበታል። የተባበሩት መንግስታት የጸጥታው ምክር ቤት በሶማሊያ ባለው ጦርነትና ጦርነቱ ያስከተለ ባለው ሰብአዊ ቀውስ ምክንያት እንደ ጎርጎሮሳውያኑ አቆጣጠር በ1992 ነበር በአገሪቱ ላይ የመሳሪያ ማዕቀብ የጣለው። ምክር ቤቱ ከ2007 ጀምሮ ለሶማሊያ የመንግስት ኃይሎች የመሳሪያ አቅርቦት እንዲደርስ በሚል በማዕቀቡ ላይ ማሻሻያ ቢያደርግም አሁንም ሙሉ በሙሉ አላነሳም። ይህ ማዕቀብ እንዲነሳ የሶማሊያ መንግስት ለጸጥታው ምክር ቤት ጥያቄ ያቀረበ ሲሆን የአገሪቱ መንግስት የአልሸባብን አሸባሪ ቡድን በብቃት መመከት ይችል ዘንድ ምክር ቤቱ የማዕቀቡን መነሳት ጥያቄ እንዲቀበል ጠቅላይ ሚኒስትር አብይና የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ በጋራ ባወጡት መግለጫ ጥሪ ማቅረባቸው ተገልጿል። በተያያዘ ለአፍሪካ ቀንድ ቀጣና ሰላምና መረጋጋት ኢትዮጵያና ሶማሊያ በጋራ የሚያደርጉትን ጥረት ሊያደናቅፉ የሚችሉ የውጭ ጣልቃ ገብ ተጽዕኖዎችን መመከትና ሽብርተኝነትን ውጤታማ በሆነ መንገድ መዋጋት እንደሚገባ ሁለቱ መሪዎች አጽንኦት እንደሰጡም የጽህፈት ቤቱ መረጃ ያመለክታል። ለዚህ ውጤታማነት መደበኛ የሁለትዮሽ ምክክሮችን ለማካሄድና በባለብዙ ወገን ቀጠናዊ ፎረሞች ላይ በጋራ ለመስራት መስማማታቸውም ነው የተብራራው። ሁለቱ ሀገራት የጋራ ፈተናዎቻቸው የሆኑትን ሽብርተኝነትንና ጽንፈኝነትን በመዋጋት ውጤታማ በሆነ መንገድ ለመተባበር ቁርጠኝነታቸውን እንደገለጹም በአቋም መግለጫው ተጠቁሟል። አልሻባብ ከሁለት ወራት በፊት በኢትዮጵያ ላይ የከፈተውን ጥቃት ተከትሎ የኢትዮጵያ መከላከያ ሰራዊት በወሰደው እርምጃ 3 ከፍተኛ የአልሻባብ መሪዎችን ጨምሮ በርካታ የቡድኑ ታጣቂዎች መገደላቸውና መማረካቸውን የኢትዮጵያ መንግስት መግለጹ ይታወሳል። የሶማሊያ ጦርም ከአልሻባብ ጋር በሚያደርገው ውጊያ ከቅርብ ጊዜ ወዲህ ቡድኑን ከመካከለኛው የሀገሪቱ ክፍል እያስወጣ መሆኑን ስለመግለጹ የሶማሊያ መንግስት መገናኛ ብዙሃን ከጥቂት ቀናት በፊት ዘግበዋል። የኢትዮጵያና የሶማሊያ መሪዎች በጋራ ባወጡት መግለጫ በየሀገሮቻቸው የተለያዩ አካባቢዎች ባጋጠመው ድርቅና የአየር ንብረት ለውጥ ሳቢያ የብዙዎችን ህይወት አደጋ ላይ የጣለውን የተፈጥሮ ክስተት በተጠናከረ መልኩ በጋራ ለመከላከል ተስማምተዋል ሲልም የጠቅላይ ሚኒስትር ጽህፈት ቤት አመልክቷል። ሁለቱ ሀገራት በየሀገሮቻቸው ካለው ግጭትና በአልሸባብ ከተደቀነባቸው የጋራ ስጋት በተጨማሪ በድርቅ ምክንያት በሚሊዮኖች የሚቆጠሩ ሰብአዊ ድጋፍ የሚጠብቁ ዜጎች ያሉባቸው ሀገራትም ናቸው። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ በኢትዮጵያ ያደረጉትን የሁለት ቀናት ይፋዊ የስራ ጉብኝት አጠናቀው ዛሬ ረፋድ ላይ ወደ ሀገራቸው ተመልሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታዩ ዘገባ አዲስ አበባ በነገውለት የሚከበረው አመታዊው የሆራ ፊንፊኔ የእሬቻ በዓል አካል የሆኑ ልዩ ልዩ ዝግጅቶችን ስታስተናግድ መዋሏን እንመለከታለን። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ የባህል ቅርሶች መዝገብ የሰፈረው የገዳ ስርዓት አካል የሆነው የሆራ ፊንፊኔ የእሬቻ በዓል ነገ በአዲስ አበባ በድምቀት እንደሚከበርም ተገልጿል። ዛሬ በዋዜማው ከነበሩ ድምቀቶች አንዱ የሆነው 10,000 የቡና መጠጫ ስኒዎች የያዘው ረከቦት የተመልካቾችን ትኩረት ስቧል። በዓሉን አስመልክተው መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እሬቻ የሰላም የአንድነትና የወንድማማችነት ጊዜ መሆኑን ገልጸዋል። የበዓሉን ዝግጅት የተከታተለችው ፀሐይ ዳምጠው ናት።
ቶችና የተለያዩ ክንዋኔዎችም ከወዲሁ የበዓሉ ድባብ የተንጸባረቀባቸው ነበሩ።
ወደናለን አስከሽን ጀምረን ይችላል።
በተባበሩት መንግስታት የትምህርት የሳይንስ እና የባህል ድርጅት ወይም ዩኒስኮ በማይዳሰሱ የባህል ቅርሶች መዝገብ የሰፈረው የገዳ ስርዓት አካል የሆነው የሆረፍንፍኔ የኢሬቻ በዓል ልክ እንዳለፉት አመታት ሁሉ በዋዘማው በተዘጋጁ ክንዋኔዎች ነው የተጀመረው። የነዚህ የዋዘማ ዝግጅቶች አካል የሆነውና በኦሮሞ ባህል ማዕከል የተካሄደው ሰነ ስርዓት ደግሞ ትኩረት ከሳቡት መካከል ነበር። በተለይ በኦሮሚያ ቱሪዝም ኮሚሽን የተዘጋጀውና 10000 ሲኒዎች መያዝ የሚችለው የቡና ረከቦት ደግሞ የበለጠ ትኩረት ስቧል።
እኔ ዳንኤል አጀማ ይባላል። ኦሮሚያ ቱሪዝም ኮሚሽን የፓርትነርሺፕ ዳይሬክተር ነኝ። ይሄ ከኋላ የምትመለከቱት ሰኔ ኢትዮጵያ የቡና መገኛ ከመሆኑ አንፃር ይሄን ነገር እንዴት አለ ማስተዋወቅ እንችላለን? በምን አይነት ሁኔታ ዓለም ማወቅ አለበት? በቱሪዝም ውስጥ ቡናውን ኮፊ ቱሪዝምን ማስተዋወቅ አለበት የሚለው አስቦ ኦሮሚያ ቱሪዝም ኮሚሽን 10000 ሰኔ በማዘጋጀት በዚህ በ10000 ሰኔ ላይ ኮፊ ቴስተም ደግሞ ጨምሮበት በኢሬቻ ቀን በኢሬቻ የመጡትን ማህበረሰብ እያስቀመጥን እንገኛለን ማለት ነው።
በአንድ ጊዜ 10000 ሰዎችን ለማስተናገድ የተዘጋጀ ይህ የቡና ቅመሱ ፕሮግራም በአይነቱ የመጀመሪያ እንደሆነ አብራርተዋል።
አዎ፣ ይሄን 10000 ሰኒ ከዋንኮ ኮፊ፣ ኦሮሚያ ፋርመርስ ዩኒየን እንደዚሁም ደግሞ ወለጋ ዩኒቨርሲቲ የኢትዮጵያ ኮሚሽን ባንክም ተሳትፎ ከኦሮሚያ ቱሪዝም ኮሚሽን ጋር በመሆን ያዘጋጀነው ነው ማለት ነው። ስለዚህ ብዙ አካላት ተሳተፉበት እና ዩኔስኮ ላይ እንደዚሁም ደግሞ ኮፊ ሄሪቴጅ ለማስመዝገብ አት ዘ ሴም ታይም ደግሞ ኢሬቻን ለማስመዝገብ በሚደረገው ጥረት ውስጥ አንዱ አካል ይሆናል ማለት ነው።
ከኦሮሚያ ክልል የተለያዩ ዞኖች የመጡ የባህል ቡድን አባላትም የሙዚቃ ስራዎቻቸውን አቅርበዋል። በዓሉን አስመልክቶ መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እሬቻ የሰላም የአንድነትና የወንድማማችነት ጊዜ መሆኑን ገልጸዋል። የኦሮሞ ህዝብ ክረምቱ አልፎ ወደ በጋ ሲገባ ፈጣሪውን የሚያመሰግንበት ጊዜ እንደሆነ ጠቅሰዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የአሜሪካ ድምጽ ራዲዮ ስርጭታችንን ነው። በዝግጅቶቻችን ላይ አስተያየት ካላችሁ በፌስቡክ @ቪኦኤ አምሃሪክ ወይም በሃሽታግ ቪኦኤ በትዊተር #voa አምሃሪክ በማለት መልእክታችሁን ልታደርሱን ትችላላችሁ። የዋትስአፕ ቁጥራችን የመደመር ምልክትና አንድ ከፊት አድርጋችሁ 202-251-3505 ነው። በድምጽ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የምናመራው ወደ ድሬዳዋ ይሆናል። የኢትዮጵያ መንግስት ለነዳጅ የሚያደርገውን ድጎማ ደረጃ በደረጃ የማንሳቱን እርምጃ ቀጥሏል። በያዝነው ሳምንት የንግድና ቀጠናዊ ትስስር ሚኒስቴር በአንዳንድ የነዳጅ ውጤቶች ላይ የዋጋ ጭማሪ አድርጓል። ጭማሪው ግን ለህዝብ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን አይመለከትም ብሏል። የአሜሪካ ድምጽ ያነጋገራቸው አሽከርካሪዎች በበኩላቸው የነዳጅ ዋጋ ጭማሪውን ተከትሎ ሊጨመር የሚችለው የኑሮ ውድነትና ዋጋ ግሽበት እንደሚያሳስባቸው ገልጸዋል። መንግስት የነዳጅ ድጎማውን ደረጃ በደረጃ እያነሳ ያለው ለድጎማ የሚያወጣውን በቢሊዮን የሚሰላ ገንዘብ በሌሎች ስራዎች ላይ ተጽዕኖ እያሳደረ ስለሆነ ነው ብሏል። አዲስ ቸኮል ከድሬዳዋ ዝርዝሩን ልኳል።
የንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ ምርቶች የሚያደርገውን ድጎማ ደረጃ በደረጃ ለማሳት በአውጣ መራ ግብር መሰረት ሁለተኛ ዙር ዋጋ ጭማሪ አድርጓል። ዋጋ ጭማሪው አዲስ አበባ ላይ 48 ብር ገደማ በሊትር ሲሸጥ የነበረው ቤንዚን አሁን በ57 ብር ከ5 ሳንቲም መሸጥ ጀመረ ሲሆን በ49 ብር ሲሸጡ የነበሩት ነጭ ናፍጣና ኬሮሲን ደግሞ አሁን 10 ብር ጨምሮ በ59 ብር ከ90 ሳንቲም እንዲሸጡ ተወስኗል። ቀላና ከባድ ጥቁር ናፍጣ እንዲሁም የአውሮፕላን ነዳጅ ግን ዋጋቸው በነበረበት እንዲቀጥል ተወስኗል። ሚኒስትር መስሪያ ቤቱ ይህን ሲወስን ዋጋ ጭማሪው ጫና ወደ ህብረተሰቡ እንዳይወርድ በማሰብ ለህዝብ የትራንስፖርት አገልግሎት የሚሰጡ የከተማ ታክሲዎች እንዲሁም አገር አቋራጭ አነስተኛና ትላልቅ አውቶቡሶች ነዳጅን ቀድሞ ይገዙ በነበረበት ዋጋ መግዛት እንዲቀጥሉና የትራንስፖርት ተመንጭማሪም እንዳያደርጉ አሳስቧል። ይህ ማለት የነዳጅ ድጎማው በዚህ መጠን የማሳቱ ውሳኔ ለጊዜው አይመለከታቸው ማለት ነው። በውሳኔው ላይ አስተያየታቸውን የጠየቅናቸው የባህር ዳር ከተማ ባለ 3 እግር የታክሲ አገልግሎት ሰጪዎች ወይም ባለባጃጆች ድጎማው ጠቃሚ ቢሆንም ነዳጅ ግን በሚፈለገው መጠን ያገኘን አይደለንም ብለዋል። በመንግስት ከተተመነው በላይ የከፈልነው ሲሉም ለአሜሪካ ድምጽ የባህር ዳር ዘጋቢ አስቴር ምስጋናው ቅሬታቸውን ገልጸዋል።
ተጨመረው ዲ ያገኘነው አሁን የብንረጅተርንም ድጎማ ምንም የለንም ተሰማ የለንም ግን ተራ አንተ ነዳጅ እንደምባል ናገኝ በችግራችን
ለምን
በጀርካንም ከተ ብላክ ማርኬት ቁጥጥር አረግን ምንም አይደረግ 5-6 ማዳ ያለ ሚሸጥ ማታ ነው በብላክ ሚሸጥ ስለዚህ አሁን የነዳጅ ያለማገዝ ነው እንጂ ድጎማ ላይ ምንም ተሰማ የለንም።
የድጎማው ተጠቃሚ ያሉን አሽከርካሪዎችም ተመሳሳይ ቅሬታ አለን ሲሉ አመልክተዋል።
ዛቸው ባንዲ ይባላል። አሁን ባለው ሁኔታ ነዳጅ ያወረፈ ተጠብቆ ነው የሚቀደው። በተለይ የቤንዚን ነዳጆች ረጅም ሰልፍ ይዘው 2 ቀን 3 ቀን ተጠብቆ ነው የሚቀደውና ድጎማው ተነሳም አልተነሳም ወረፋው የጠፋ ነገር አይደለም አልጠፋም። ባለው ሁኔታ ያወረፋው እንደቀጠለ ነው ያለው።
በሌላ በኩል በድሬዳዋ የሚገኙ አብዛኞቹ የታክሲ አገልግሎት ሰጪዎች የድጎማ ተጠቃሚ እንዳልሆኑ ገልጸዋል። አሁን ነዳጅ እየገዛን ያለነው አዲስ በተጨመረው ተመን ሲሉ አስረድተዋል።
እኔ አበበ ባላለሁ።
አበበ ማለት
አበበ ፋማር
ፋማር ኦኬ። የአዲስ ድጎማ ተጠቃሚ ነህ?
አዎ አዎ ተጠቃሚ ነኝ።
አበበ ነዳጅ በዛ ነው እየቀዳ ያለው?
በዛ እየቀዳ አይደለም ነው በዛ እየቀዳን ሳይሆን አሁን ቤንዚን ነው ሁሉም ቦታ በቂ ቤንዚን ነው ያለው ያው ሰልፍ ስለው ያው ናፍጣ ምናምን ጀምሯል ቤንዚን ግን የለም።
በናፍጣም ቀሩ ሲጠቀማል።
አዎ ናፍጣዎቹ በድጎማ እየቀጠሉ እኛ ግን በድጎማ እየቀጠልን
እስካሁን ድረስ ሙሉ በሙሉ አልተጀመረም ወይ?
አይ ሙሉ ጀምሮ ጀመረ አልመሰለኝም። እና
አንተ ምታውቃቸው ጓደኞች የሚቀዱ አሉ ቤንዚን ነው
በበደስቴ ነው ያው የታክሲ ሹፌር አሽከርካሪ ነኝ። ያው እኛ ድጎማውን ለመጠቀም ያው ዝግጁ ነን የተባለውን ነገርም በሙሉ እናደርጋለን። ግን ያው እንደዘገየ ነው እንጂ እኛ ለመጠቀም ዝግጁ ነን የሚደረገውን ነገርም ያው እናደርጋለን ማለት ነው። እኛ ስንጠይቅም ገና ነው ሲስተም ውስጥ አልገባም እየተባለ ስለሆነ ምን ተጠቀመው እስካሁን ድረስ ያው በኖርማል ነው በታሪፉ ማለት ነው በእጅበጅ ሽያጭ እንጂ በእንትኑ አይደለም ማለት ነው።
በጉዳዩ ላይ አስተያየታቸውን የጠየቅናቸው የድሬዳዋ አስተዳደር የትራንስፖርትና ሎጂስቲክስ ቢሮ የተሽከርካሪ ብቃት ማረጋገጫ ዳይሬክተር አቶ አለማየሁ ብርሃኑ በድሬዳዋ ቀላል የማይባሉ የትራንስፖርት አገልግሎት ሰጪዎች የድጎማ ተጠቃሚ ያለመሆናቸውን አምነው ችግሩ ግን ከራሳቸው ከአሽከርካሪዎቹ ከነዳጅ ማደያዎች እንዲሁም ከቴሌ አገልግሎት ጋር የተያያዘ ነው ይላሉ።
እነሱ ያሉ አሁን እነሱ ፍላጎት ኖሯቸው ወደዛ ሄዶ ማደያዎችን እየጠየቁ አይደለም። አንድ ሁለተኛ ደግሞ የክፍያ ስርዓቱ በቴሌ ስርዓት ነው። እዛ ቴሌ ብር ላይ ዲፖዚት ማድረግ አለብን። ፓስወርድን አክቲቭ ማድረግ አለብን። ኢቨን ሄደ መጠየቅ አለብን እኮ አሁንኛ ይሄንን እንደዚህ አይነት ችግር የሚፈጥር ማደያ ካለ ነገሩን ብለናል። ወዲያው ኢሚዲየትሊ ሄደን እነሱን እንጠይቃ ያን ነዳጅ እንዲቀዱላቸው። ግን ስንሄድ ማንንም ይጠይቀን የለም። ሁሉም ቀርቶ የመሄድ ጉዳይ ነው። ያ ምንድነው ጫና እየፈጠረ ያለው ታሪፍ ላይ ነው ጫና እየፈጠረ ያለው። ስለዚህ እኛ ምንድነው የታሪፍ ቁጥጥሩን አጠናክረን መሄድ አለብን። አንድን እሱ ወስነናል። ይሄ ቤንዚን አቅርቦትን በሚመለከት ማደያዎች ፍላጎት የላቸው። አንድ ማደያ ላይ በ15 ቀን ነው። ሁለተኛ ማደያ በተራ ማለት በተራ ነው የሚያዙት። ስለዚህ ይሄ አንድ ማደያ ላይ ዛሬ ተከፈተ ስራ ሲደረግ እዛው ማደያ ላይ ሰልፍ ነው፣ ሁልጊዜ ሰልፍ ነው። ሌሎች ማደያዎች አያዙም። ለምንድን ነው? በዚህ በነዳጅ ድጎማ ስርዓቱ ላይ አይደለም፣ በዚህ በቤንዚን አቅርቦት ላይ አይፈልጉትም። ይሄን ስርዓት ትርፍም የለንም ነው እነሱ የሚሉት። እንዘጋዋለን የሚል ማደያ አለ። ስለዚህ ይሄ መንግስት የተሰጠውን አቅጣጫ ህብረተሰቡን ተጠቃሚ እንዲደረግ የተደረገውን አቅጣጫ እነሱን በጋራ እንዲፈጽሙ የተለያዩ መድረኮችን ፈጥረን የማስገደድ ስራ ተሰርቷል። አሁንም አቅርቦቱን ካላሻሻሉት ሁሉ ግዜ ማደያዎች ላይ ሰልፍ የሚሆን ከሆነ ይሄ ማስቸጋሪ ነው የሚሆነው። ከቴሌግራም በተያዘ ከኔትወርክ ግብያት በተያዘ በርካታ ችግሮች አሉ። እኛ
መንግስት ባለፉት 3 ወራት የትራንስፖርት አገልግሎት የሚሰጡና በድጎማ ስራ ሲታቀፉ 65000 ገደማ ተሽከርካሪዎችን ለመደጎም 310 ሚሊዮን ብር ማውጣቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስተር ዴታው አቶ ተሻለ በሉ ለአሜሪካ ድምጽ እንዳስታወቁት በድጎማ መራ ግብሩ አፈጻጸም ላይ ግን ወጥነት የለም።
እቱ ባክፔ ለመክፈል ሬዲ ነው። አንዳንዶቹ በትራክ ውስጥ በቴሌብር አይደለ የተካሄደ ያለው እሱን ነገር ውስጥ ገብተው አክሽን ያልወሰዱ አሉ። አንዳንድ ማደያዎችም ችግር ነበረባቸው። አገር ደረጃ ናሙና ሰብስበው እንዲመጡ ቲም አዋቅረን ልከን ነበር። ትላንትና ነው ሪፖርት የደረሰን ክፍተቶች እንዳሉ አሉ። አንዳንዱ የታለመለት ድጎማም ወስዶ ታሪኩን ያላስተካከለ አለ። አንዳንዱ ደግሞ እንደ ባጃጅ የመሳሰሉት ነገሮች ወደ ትራክ ያላስገባ ሪጅን አለ። እነኚህ ነገሮች በጋራ ከሪጅኖች ጋር ሆነን ነው መሰራውኛ። ስለዚህ ወጥ አፈጻጸም እንደሌለ ትላንትና ተገምግሟል። ሶ ስትሮንግ የሆነ አቅጣጫ እያስቀመጥን ነው ያለነው። መንግስት ዋንስ ድጎማ ያወጣው በዝቅተኛ ገቢ ያለው ህብረተሰብ ክፍል በታሪፍ እንዳይጨናነቅ ነው።
ሚኒስትር ዴታው አክለውም በርካታ የትራንስፖርት አገልግሎት ሰጪዎች በድጎማ ያልታቀፉበት ሁኔታ ቢኖር እንኳን የዋጋ ታሪፍን ጨምራለን ማለት አይችሉም ብለዋል። በአፈጻጸም የቀሩ ክፍተቶች ካሉም ተስተካክሎ ሁሉም በድጎማ መርሃ ግብሩ መታቀፉ ጠቃሚ ነው ብለዋል። የነዳጅ አቅርቦት እጥረትን በተመለከተም ለሀገሪቱ በቂ ነዳጅ እየቀረበ እንዳለ የተናገሩት ሚኒስትር ዴታው በየከተሞቹ ያሉ ማደያዎችን በመቆጣጠር በህጋዊ መንገድ ብቻ ነዳጅ እንዲያቀርቡ ማድረግ የየከተሞቹ ኃላፊነት ነው ብለዋል። በጎጥ መንገድ ወደ ጎረቤት ሀገራት ይወጣ የነበረው የነዳጅ ውጤት ላይ ከፍተኛ መሻሻል መኖሩን ጨምረው ገልጸዋል። መንግስት ለነዳጅ ድጎማ የሚያወጣው በቢሊዮን የሚቆጠር ብር የሀገሪቱን ኢኮኖሚ ይጎዳ በመሆኑ ነዳጅን ቀስ በቀስ ከድጎማ ለማላቀቅ ታስቦ ሁለት አይነት የክፍያ ስርዓት የተጀመረው ባለፈው ሐምሌ ነበር። ሁለቱም አይነት ክፍያዎች የመንግስት ድጎማ የሚደረግባቸው ቢሆንም ለትራንስፖርት አገልግሎት የሚሰጡት ግን ከፍ ያለ ድጎማ ተመድቦላቸዋል። ኢትዮጵያ ባሳለፈው የበጀት ዓመትና እስካሁንም ድረስ ከ30% በላይ የዋጋ ግሽበት እያስተናገደች ባለችበት ሁኔታ ይህን እርምጃ መውሰዱ ተገቢ ነው ወይስ ስንል ጥያቄ ያቀረብንላቸው የንግድና ቀጠናዊ ትስስር ሚኒስትር ዴታው አቶ ተሻለ በሉ እርምጃው ተወሰነ ተጽዕኖ እንዳለው አምነው ሆኖም ባለመደጎም ከሚመጣው ጉዳት አንጻር የተሻለ ነው ብለዋል። ስለ ጉዳዩ አስተያየት የጠየቅናቸው የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ምክትል ሊቀመንበር ዶክተር ለማ ጉዲሳ በሰጡት አጭር ጽሑፍ ምላሽ የኢትዮጵያ ችግር ዋጋ ግሽበት ብቻ አይደለም ብለዋል። ይልቁንም የበጀት እጥረትና ከፍተኛ ብድር የምጣኔ ሀብቱ ፈተናዎች ናቸው ያሉት ዶክተር ለማ መንግስት የነዳጅ ድጎማውን ባይቀንስ ጠቃሚ እንደሆነ ሳይረዳው ቀርቶ ሳይሆን የበጀት እጥረቱና የብድር ጫናውን ማስተንፈስ ስላለበት የወሰደው እርምጃ ነው ሲሉ የመንግስትን እርምጃ ደግፈዋል። የነዳጅ ዋጋው አሁን ባለበት ከቀጠለ በአመቱ መጨረሻ ላይ ለነዳጅ ድጎማ መንግስት እስከ 15 ቢሊዮን ብር ሊያወጣ እንደሚችል የንግድና ቀጠናዊ ትስስር ሚኒስቴር ያወጣው መግለጫ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አዲሱን 2015 ዓመተ ምህረት ይዞ የገባው መስከረም የተለያዩ በዓሎች የሚከበሩበት ወር ነው። በርካቶች የእሬቻ በዓልን ለማክበር እየተዘጋጁ ባሉበት ወቅት ደግሞ በተለያዩ የኢትዮጵያ አካባቢዎች በድምቀት የተከበረው የመስቀል ደመራ በዓል በአንዳንድ የሀገሪቱ አካባቢዎችም አሁንም እየተከበረ ነው። ክብረ በዓሉ ለየት ባለ ሁኔታ ደምቆ ከሚከበርባቸው አካባቢዎች ውስጥ አንዱ በሆነው በጋሞ ዞን ለምሳሌ ጠቅላላይ አከባበሩ ሁለት አይነት መልኮች አሉት። አንደኛው ሃይማኖታዊ ሲሆን ሌላኛው ባህላዊ ነው። ወደ ስፍራው አቅንቶ የነበረው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ማህበራዊ መስተጋብሩ ጎልቶ የሚወጣበትን የጋሞ ልዩ የመስቀል አከባበር የሚያስቃኝ ዘገባ እንደዚህ አቀናብሮ ይዞ ቀርቧል።
የጋሞ ዞኑ የመስቀል ደመራ በዓል የውማስቀላ የተባለ እንደ ዘመን መለወጫ ክብረ በዓል ይከበራል። ከአርባ ምንጭ በ23 ኪሎ ሜትር ወጣ ብሎ በደርዘ መንደር የሚከናወነው የወል የእርድ ስነ ስርዓት ደግሞ በዞኑ እስከ መስከረም ባቻ የሚዘልቀውን የመስቀል በዓልን ልዩ ገጽታ ላብሷል። የአሜሪካ ድምጽ በጋሞ ዞን ደርዘ መንደር ተገኝቶ ስነ ስርዓቱን ተከታትሏል። በዓሉ የሚከበረው አመቱን ሙሉ በተደረገ ዝግጅትና በተቆጠበ ገንዘብ ነው። ከዚያም በዓሉ ቀናት ሲቀሩት ከሚቆመው የእብዶች ገበያ ከሚሰኝ ገበያ በሺዎች የሚቆጠሩ ሰንጋዎች ይገዛሉ። የዞኑ ተወላጆች እንደገለጹት የተገዙ ሰንጋዎች ዶርዘ ቦርዳ በሚባለውና ሁሉም ወደሚሰበሰብበት ሜዳ ይወሰዱና የወል የእርድ ስነ ስርዓት ይካሄዳል። በመቀጠልም ሙሉ የቤተሰብ አባላት በተገኙበት ይበላል ይጠጣል። ምክንያቱም ይህ በአመት አንድ የሚከበረው የዮማስቀላ በዓል ነውና አሮጌውን ሸኝተው አዲሱን አመት የሚቀበሉበት የምስጋና በዓል።
አቶ ይልማ ሽኖ ባላለው ይሄንን በዓል እንደ በዓል የምናየው እዚህ እንደምታዩት ሁሉ በየቤተሰቡ በየጎረቤቱ በየቅርጫው ተመድቦ በየባህላቸው እንቅስቃሴያቸውን አርገው እዚህ የምታዩትን ሴሪሞኒ እንደዚሁ እንደምታዩት ሆኖ አሁን እዚህ 10 መደብ ተመድቦ 10 ሰዎች ያዘጋጁት የአንድ ከብት ቅርጫ ነው። ይሄንን ቅርጫ ቤተሰብ የሆኑ ሰዎች አካባቢ ላይ ያሉ ጎረቤታሞች ጓደኛሞች ተሰባስቦ ሴቶቻቸው ሚስቶቻቸው እዚህ መጥተው ተቀምጠዋል። ባሎቻቸው በዛ በኩል ከብቱን አርደው ቅርጫውን እየመደቡ ነው ያሉት። ይሄ መደብ ሲያበቃ ደግሞ እዚህ ጋር የምታያቸው ባለቤቶቻቸው ናቸው በሙሉ ቀጥታ በዚህ መልኩ ልክ ተጠናጅተው እቃውን እንደሰበሰቡ ይሄንን ፕሮግራም እንደጨረሱ ጠላውን ጠጥተው ዘፍነው ከዚህ ተነስተው በዘፈን ወደ ቤታቸው ይላሉ። ቤት ሄደው ከሚመገቡት በላይ በዚህ ባህል መሰረት እዚህ ገበያ ላይ የሚበሉት በታላቅነት የሚታይና ባህሉን የሚያስከብር ሆኖ ለዘመናት የኖረ ነው።
ደጋሞት ዘንድ የዘመን መለወጫ ተደርጎ በደማቅ ሁኔታ የሚከበረው ይህ በዓል ታዲያም ወዳጅ ቤተሰብ ዘመድ አዝማሮችን በአመት አንድ የሚያሰባስብና የሚያገናኝ በጎ አጋጣሚ ተደርጎ ይወሰዳል። ምክንያቱም በዚህ ስነ ስርዓት ላይ ከመገኘት ወደኋላ የሚል ሰው የለም።
በላልታዬ አምብርቆ ባላለሁ
ዮማስካላ ዮ
አባጋሲስ
እንዴ ነው ባሉ
ባሉ በጣም እኔ ከረጅም አመት በኋላ ነው ያየሁት። በስራ ምክንያት አገር መከላከያ ሰራዊት ነበርኩ። ጡረታ አስቀምጦ ውጪም አገር ውስጥም አብይ ምናምን ነበርኩ። አንድ 4-5 አመት አላየሁም ነበር። ድባቡ የዘንድሮ በጣም ደስ በሚል ሁኔታ አግኝቼዋለሁ።
ፌቨን ባላለሁ የአርባ ምንጭ ነኝ።
ስሜ ሳምራዊ ታደለ ይባላል። የመጣሁት ከአርባ ምንጭ ነው።
አሁን ያላችሁት እዚህ ዶርዘ መንደር ነው። ለምንድን መጣችሁት?
በዓሉን ለማክበር።
እንዴት ነው በዓሉ? ሁለት መጣላችሁ? ምንድን ደስ የሚያሰኛችሁ?
አዎ እዚህ ያው በተለምዶ በአሪፍ ሁኔታ ነው የሚከበረው። ካሉት ከተማዎች በተለይ መስቀል በማክበር በጣም ይታወቃል። እንትን ዶርዘ መንደር ማለት ነው። እና ሁሌ እዚህ እየመጣን ነው የምናከብረው። እንደምታየው በጣም አስገራሚ ሁኔታ የሚከበረው።
እንዴት ነው አስገራሚ ብለሽ የምታስቢያቸው አንቺ? ምንድን የምታያቸው ነገሮች ደስ የሚሉሽ?
ባህሉ በጣም አስገራሚ ነው። ደስ ይላል። ሰው ተሰባስቦ በቃ እንዴት ይሄን በጣም ነው ደስ የሚለው።
ኩሩ ገመዳ ይባላል። በጣም ደስ የሚል በዓል ነው የዛሬ። ለምን አንድ ሁከት ሳይኖር ችግር ሳይኖር በሰላም ይሄ መከናወኑ በእግዚአብሔር ስም የሚያስመሰግን ስለሆነ በጣም ደስ ብሎኛል። እኔን
የበዓሉን አከባበር ለመጎብኘትና ለመታደም ራቅ ካሉ አካባቢዎች የሚመጡ እንግዶችም ጥቂቶች አይደሉም።
ሙሉ ስሜ ሰብለ ዘውድ እባላለሁ። የባህል አምባሳደር ነኝ። ከአማራ ክልል ከባህር ዳር ከተማ ነው የመጣው። ነጮችም አሉ አበሾችም አለን። በጣም እግዚአብሔር ይመስገን በጣም ደስ የሚል የመስቀል አከባበር ነው እያከበርን ያለ ነው። ዶርዜ በዚህ አይታማም። ይሄ ወተት ይዣለሁ። ማድጋ ውስጥም ወተት አለ። ስጋ በቃ በሽ ነው ያለ። በጣም ብዙ ፍሬዳ ነው የታረደው። ከ4000 በላይ ባልሳሳት በቃ ከዛ እስከዚህ ስዟ ስጋ ብቻ ነው ያለው። ለየት የሚያደርገው የዶርዜ መስቀል እንደምታዩ ነው። በቃ በፍቅር ነው የሚያልቀው በዓሉ። በቃ ከመጀመሪያ እስከ መጨረሻው እናቶች፣ አባቶች፣ ወጣቶች፣ ህጻናቶች፣ አዛውንቶች ሁሉ ሁሉም በፍቅር ስጋው ይታረዳል እዛው ያልቃል ደሙ ድጋሚ ላይኛው ቦታ ይተራለ አሁንም ስጋው ተተበላለ ወተት ተጣለ ቦርድ አለ አረቂ አለ ጠጅ አለ ጠላ አለ የለለ ነገር የለም በቃ በጣም በሚያምር ባህላዊ ክንዋኔ በሚያምር ጭፈራ በሚያምር ኢትዮጵያዊ መንፈስ ሁሉን በየበረሰብ መታገኝበት ሁሉን ኢትዮጵያዊ ነገር መታገኝበት ነው ዶርዜና ለዛ ነው ሁሌም መቅረት ማልፈልገው ነኝ
ለባሉ ዝግጅት የሚደረገው መስከረም እንደባተ መሆኑን ነው
ለአመት አክሲዮን ይጣላል ለተለያየ ከብት ግዢ ለተለያየ ነገር የሚውል ምክንያቱም አክሲዮን ነው የሚባለው ምክንያቱም የአመት አክሲዮን ይጣላል ያቺ በየወሯን ይጣላለች በየሳምንቷ በሳምንት ምትጣላለች በአመት ያቺ ትወጣለች ለከብት ግዢና ለተለያየ ነገር ነው የሚውለው
ባሉ ከመብላትና ከመጠጣት ባለፈ የተፋፉ ወዳጆች የልጅነት አብሮ አደጎች የምትጠያቁበትም ጭምር ነው
ጀመርማን እንደነሱ
ወዘራ አሰገደች መሰላ
የት ነው ምኖሩ
ዶርዘላካ
አሁን ይሄ ቦታ ምን ይባላል
ቦታው ገበያ ዶርዘ ገበያ ይባላል ኡሳና እኔን ከልጅነትን ዛሬና ነገን ተወለደን ለዛ ያደገ ሀገር ነን ኡሳ እዚናት እኔ ድላተናን ድላኔ የባአኑ ለማያት ነው የመጣው ድላኔን በ71 72 ዓመተ ምህረት አብረን ጓደኛዬና አብረን ሙሽራኔ ኡሳና እኔን ተለጅተን ተቆየን ስለዚህ ከሷ የጠየኩልን
እኔ አዲስ ገብረ መድህን ይባላል
እንኳን አደረሰው
እንኳን አብሮ አደረሰ
ዮ ማስካላ
ዮ ማስካላ
ዮ ማስካላ
ዮ ማስካላ
ዮ ማስካላ በዓል የተለያዩ ትርጉም ያላቸው ባህላዊ ስነ ስርዓቶች የሚፈጸምበት ጭምር መሆኑን የባህል ባለሙያዎች ገልጻሉ። በተለይ ሴቶች በሰፊው የሚሳተፉበት እንደሆነ ይናገራሉ። ሴቶች ነጻነትና እኩል መብት የሚያገኙበት መሆኑን ይጠቅሳሉ። በአመቱ ያገቡ ሴቶች በትዳር አጋሮቻቸው የሚደረግላቸውን እንክብካቤ የሚያስመሰክሩበት ስነ ስርዓት የባሉ አንድ አካል መሆኑን ባለሙያዎች አብራርቷል። የዞኑ ተወላጆች እንደምሉት እለቱ የቤት እንስሳትም ነጻነታቸው የሚረጋገጥበት ነው። ካሎ ተብሎ አመቱን ሙሉ በተጠበቀ ግጦሽ ውስጥ ይሰማራሉ። የመስቀል በዓል ደምቆ ከመከበርባቸው አካባቢዎች ውስጥ አንዱ በሆነው በጋሞ ዞን በዓሉ ሁለት መልክ አለው። ሃይማኖታውና ባህላውን
መሰረት ሞላ ባላል አው እኛ ጋር በጣም ደመቅ ይላል ያው የጋሞ ዘመን መለወጫ በዓልም ስለሆነ አንድ ላይ ለዛ በጣም ደመቅ ይላል።
በኋላም ማምሻውን የተደመረው ደምራ ይለኮሳል ደስታቸውን ይገልጻሉ። ይሁን ማስቀላም ከዘመን መለወጫ በዓልም ያልፋል። በዓሉ ወንድማማችነት አብሮነት ይቅርታ ፍቅርና ምስጋና የሚጎላበትም ነው። እስከ ያዝነው ወር መጨረሻ የተከበረ የሚዘልቀው ይሄው በዓል መጥፎ የተባሉ ነገሮችና አሮጌው አመት በሚሸኝበት ውርጨ በሚባል ባህላዊ ስርዓት ይቋጫል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ 40 ምንጭ።
ወደ ተከታዩ ዘገባ ስናልፍ ከስደት አስቸጋሪ ኑሮ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቆቱ ያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ ለሞራል ስብራትና ለኢኮኖሚ ችግር እንደተጋለጡም ይናገራሉ። ለዚህም ማሳያ አስቴር ምስጋና በባህር ዳር ከተማ ኑሮ በሀገር የሚሰይ ማህበር አቋቁመው ውጣ ውረዶችን በጋራ ለመጋፈጥ እየሞከሩ ያሉ ወጣቶች ጋር ቆይታ አድርጋለች። ለገባውን ሰምተን እንመለስ።
ወጣት ዝናሽ ብዙ እንዳለው ከአምስት አመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች። እዚህ ሀገር ቤት ውስጥ እያለችም ተምራ ተመረቃ ባንድ የግል ድርጅት ውስጥም ተሰራ እንደነበር ትናገራለች። ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች።
አሰሬ ከልጇ ቤት ታሰራኛለች። አሰሬ ከልጇ ልጅ ቤት ታሰራኛለች። እያሳሳቀች እቺ እንደ ሳት ናት። ዘይናር ነው ምትልኔ በለለሁበት ናር ማለት ሰዓት ማለት ነው። ጎበዝናት ትላለች። እኔ ስመጣ ደግሞ አንቺ ሰነፍልሽ እንደከለ አይደለሽም ትለኛለች። እየሰፈቀች እያሳላለች ከሷ ቤት አልፎ ከልጇ ቤት አሰርታኛለች። ከልጇ ቤት አልፎ ከልጇ ቤት አሰርታኛለች። እኔ ግን ያሉኑ ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በርግጥ ስራ የለኝም። ቤተከራይቼ ነው የምኖረው። ገንዘቤን ጨርሻለሁ። የጨረስኩትን ለቤተሰቦቼ ነው ብዙ ነገር ያደረኩት። ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋል። ጉልበት አለኝ። ኢቨን ድግሪ አለኝ። ከተመለስኩ በኋላ ድግሪን ተምሬያለሁ። እና ግን ስራ እድል የለኝም።
ዝናሽን የመሳሰሉ ከተለያዩ የሀረብ ሀገራት የተመለሱ በባህር ዳርና በአካባቢው የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ተሰሞኑ መስርተዋል። የማህበሩ መስራቾች ወይዘሮ ፋሲካውልና ዝናሽ ብዙ እንዳናመው ስለ ማህበሩ አላማ እንዲህ ብለዋል።
እውቅና ለማግኘት ከ8 ዓመት በላይ ለፍተናል። አላገኘንም። ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩ ማላማ እንግዲህ ብዙ ጊዜ በእኛ አካባቢ ስደት ይበዛል። አው ተሰደናል። እንሰራለን እንለወጣለን ብለን ሄደናል። እንዳሰምነው አላገኘንም። ባላገኘንበት ሰዓት ደግሞ መንግስት ወደ ሀገራችን ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸ ህይወት አላገኘንም። ብዙ ጓደኞቻችን በየቦታው የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ። ቤተሰብቶ የተቀመጡ አሉ። እነሱም በማሰብ ነው ይህን ማህበር የመሰረትነው።
እኛውን ተሰባስበናል። ያልተሰባሰቡት ደግሞ ድምጽ ለመሆን ነው እኛውን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ። በየቤታቸው የስነ ልቦና የገንዘብ የምን ችግር ገጥሟቸው ስንት ነገር እንደማያውቁ ቤታቸው የተቀመጡ ብዙ ሰዎች አሉ። እና እነሱንም እናግዛለን ብለን ነው እኛውን እዚህ ቦታ ላይ የተሰባሰብነው።
ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን እምቃቅም ለመግለጽ ለጋዜጠኞች ባዘጋጁት ማድረክ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው ይህም ፈተና እንደሆነባቸው ገልጸዋል። መራዊት ውስጋናውና ሁሉ ሀገርሽ በእውቀት ይህንን እንዲህ አብራርተውታል።
መስራት እንችላለን። የመስራት አቅሙ 100% አለን። ምክንያቱም ከሀገር ውጭ ስንወጣ ከ18 ሰዓትና ከዛ በላይ ሰርተን ነው እምንውለው እናድረው። ሰው ከሀገራችን ላይ ይህን 18 ሰዓት ብንጠቀምበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የሌለ ምክንያት ደግሞ 50-50 የሚባሉ ንግግሮች አሉ። ይሄን ነገር መቅረፍ እንድንችል ሚዲያዎችን እድልም ቢከፍቱልን።
ስደት ላይ ከ5 ዓመት በላይ ሁላችንም ብንሰራ በአገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን የማያምን ሰው አለ። ሴትነታችንን በውስጣቸው የማያምኑ አለ። ግን እኛ ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በአገራችን ደግሞ ብዙ ተስፋ አለን። ያው ይሄን ማህበር አሁን አቋቁመናል። እህቶቻችን ድምጻቸውን ለማሰማት ከዚህ በኋላ ደግሞ ያው ቤት ውስጥ ያሉ እንደኛ እንዲህ እናንተን አግኝተው ማውራት ያልቻሉ መስራት የማይችሉ አይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው ባጋጣሚ በቤተሰብ የተበላ አለ፣ በፍቅረኛም ሆነ በእህት ወንድም የተበላ አለ። ምንም ነገር የሌላቸው ማለት ነው። ይሄን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የእህቶቻችንን ለማስተማር የህብረተሰቡን ግንዛቤ ለመፍጠር
ወደ ባህር ዳር ከተማ አስተዳደር ስራና ስልጣና መምሪያ የስምሪት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮአቸው ሄደን ነበር። እርሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል።
እንደ ባህር ዳር ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው አመት ብቻ ከ200 ያላነሱ ተመላሾችን የተለያዩ ስልጠናዎችና መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁንም በዚህ በጀት አመትም በተለይ ከአጋር ጋር በመሆን አሁንም ወደ 73 ልጆች የሙያ ስልጠና ላይ ይገኛሉ። እነኙ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ።
ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ።
ተብሎ የሚሰጣቸው አሉ። የስደት ተመላሽ ተብሎ የተሰጣቸውም ይኖራሉ። ቃቸውም ውጭ ነው። መሰረተ ልማት በጭራሽ ያልተሟላበትና ስማቸው ብቻ ፋይል ላይ ያለ ነው። ይህን ነገር ቢስተካከልልን።
ለዚህ ቅሬታ አቶ ዘውዱ ደሳለኝ ምላሽ አላቸው።
እነኚህ ያነሳሻቸው ማህበር መሰረቱ መስርተው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኙ ነው። ድጋፍ ያገኛሉ፣ ስልጠና ያገኛሉ፣ የሥራ ቦታ ያገኛሉ። ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴኛ ሀገር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ይተጠቅሙ ደግሞ የሚመጣም ተመላሽ አለ። በርካታ ተስደት ተመላሾች በህገወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ መንግስትም እነሱን የመመለሱን ስራ እየሰራ እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋልና የሚያገኙትን ትንሽ አጋጣሚ ተጠቅሞ መለወጥ ካልቻሉ ሁሉ ጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት።
የውጭ ጉዳይ ሚኒስቴር በቅርቡ ባወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71,000 የሚሆኑ ዜጎች ከሳውዲ አረቢያና ከሌሎች ሀገሮች መመለሳቸውንና ከነዚህ ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን አሳውቋል። ለአሜሪካ ድምጽ አስቴር ምስጋናው
አሜሪካ ድምጽ የአማርኛው አገልግሎት ዘወትር በየለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 በየለቱ ከአሜሪካ ድምጽ ይደመጣል። ዝግጅቶቻችንን ከመደበኛው የሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic እንዲሁም በትዊተር #voaamharic ላይ ይገኛል። አስተያየቶቻችሁን በእነዚህ ማቅረብ ትችላላችሁ። ለምሽቱ ያዝነውን ዝግጅት በዚሁ አጠናቀናል። ከአቀናባሪ ኤልያስ አስማረ ዋና አዘጋጅ አሉላ ከበደ ጋር ሳስተናግዳችሁ ምሽት ስመኝሽ የቆየ ነበርኩኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። Thank you.